ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት በክርስቶስ ኢየሱስ ሞት የዳን ነው በርሱ ህይወት ኃይል እንድንኖር ነው የሚል ትምህርት ነው። በሮሜ ምዕራፍ 8 ከቁጥር 1 እስከ 2 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል የአምላካችን ቃል። ውድ አድማጮች እግዚአብሔር አንድያ ልጁን የሰጠን ቃልም ስጋ ሆኖ ከድንግል ማርያም ከተወለደ በኋላ እስከ መስቀል ሞት ለሆነ የማዳን ሥራ ብቻ አይደለም ኢየሱስ የተሰጠን። እግዚአብሔር አንድያ ልጁን የሰጠን ኢሳይያስ እንዳለው ወንድ ልጅ ተሰጥቶናል የተባለው ከድንግል ማርያም በነሳው ስጋ ከኛ ከሰዎች ልጆች ጋር አንድ እንዲሆን በተጋራው ስጋ የኖረው እስከ ሞት ድረስ ብቻ አይደለም። መናፍቃን አደናጋሪ በሆነ እኩይ ትምህርታቸው እንደሚያስተምሩት ጌታችን ከሰማይ ሰማያት በወረደበት ጊዜ ውድ አድማጮች በነበረው ቃል በሆነው መለኮታዊ ማንነቱ ብቻ አይደለም ያረገው፣ ከድንግል ማርያም በነሳው ሥጋ በክብር ትንሣኤ ተነስቶ ሰው ሆኖ በሞተበት የሰው ባህሪው የማይሞት ሆኖ ስለተነሳ በዚያ በተነሳበት ክቡር አካል የእግዚአብሔር ልጅ ሆኖ የሰውም ልጅ ሆኖ ፍጹም አምላክ ፍጹም ሰው ሆኖ በአባቱ ቀኝ ይኖራል። በመስቀል ላይ አዳኝ ሆኖ የሞተልን ጌታ በትንሣኤው ሕይወታችን ሆኖ በእኛ ደግሞ የሚኖር ሆኖ ተነስቷል። የእግዚአብሔር ስም የተባረከ ይሁን። መስቀሉንና ትንሣኤውን ያላስታረቀና ያላስማማ ወንጌል አያድንም። በመስቀሉ እኛን ከኃጢአት ካነገሰብን ሞት ያዳነን ጌታችን በትንሣኤው የመጀመሪያው አዳም ያልነበረውን ሕይወት አስገኝቶልን ሕያዋን አድርጎናል። በትንሣኤው ያስገኘልንን ጸጋ የሚያስክድና የሚያስጥል ሰይጣናዊ አሰራርና ትምህርት በየቤተ እምነቱ በተለያየ መልክና ዘዴ እኩይ በሆኑ መምህራን ይቀርባል። ከላይ ያነበብኩላችሁ ታላቅ ወንጌል እውነት የሚያስተምረው ሐዋርያው ጳውሎስ ነው። ጳውሎስ በሮሜ 8 ከ1 እስከ 2 ላይ ቀድም እንዳነበብኩላችሁ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ይላል። ይህ ድንቅ ነገር ነው። ይህንን ትምህርት ያስተማረው ጳውሎስ ይህንን ከማለቱ በፊት የሚናገራቸውን ነገሮች በሮሜ ምዕራፍ 7 ላይ በጥልቀትና በማስተዋል ሰው ሊያነበው የሚገባ እውነቶችን ይናገራል። ጳውሎስ ይህንን ከማለቱ በፊት በሮሜ ምዕራፍ 7 ላይ ሕግን በመጠበቅ መንፈሳዊ ሕይወትን ለመኖር ባደረገው ጥረት ኃጢአት እንዴት እንቅፋት እንደሆነበት ያስተምረናል። በሮሜ መጽሐፍ ምዕራፍ 7 ከቁጥር 7 ጀምሮ ስንመለከት ጳውሎስ በሕግ አማካኝነት ኃጢአት እንዴት ሊታወቅ እንደተቻለ ይናገራል። የእግዚአብሔር ሕግ ምንም ቅዱስ፣ ጻድቅና መንፈሳዊ ቢሆንም ሕጉ የሚገዛቸው ወይም የሚያዛቸው የሰዎች ልጆች ግን ከኃጢአት በታች ሊሆኑ የተሸጡ የሥጋ እንደሆኑ ጳውሎስ ያስተምራል። በሮሜ 7 ቁጥር 14 ላይ ራሱ ሲናገር እንዲህ ይላል፣ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ለሆንኩ የተሸጥኩ የሥጋ ነኝ። ይህ አባባል ብርቱ አባባል ነው። ህጉን መንፈሳዊ እንደሆነ ይናገራል። ይህንን ደግሞ እናውቃለን ይላል ጳውሎስ። እኔ ግን ይላል ከኃጢአት በታች ሊሆን የተሸጥኩ የሥጋ ነኝ ይላል። ጳውሎስ እንዲህ ባለ መንገድ ስለ ራሱ መናገሩ መቼም ሥጋ አልነበረውም ጳውሎስ ብሎ የሚክድ እንደሌለ ሁሉ ጳውሎስ በዚህ በሥጋ ውስጥ ከኃጢአት በታች ሊሆን የተሸጥኩ የሥጋ ነኝ በማለት መናገሩን መካድም አይቻልም። ጳውሎስ እንደዚህ በማለት ሲናገር የሕጉን መንፈሳዊነትና የሰውን ሥጋዊነት የቱን ያህል እንደተነጻጸረ መረዳት ይገባናል። እኔ ግን ከኃጢአት በታች ለሆንኩ የተሸጥኩ የሥጋ ነኝ ማለት የሥጋ የሆነ ተፈጥሯችን ከኃጢአት በታች ሆነ ለመኖር ዋናው ምክንያት እንደሆነ ያመለክታል። ጳውሎስ ከኃጢአት በታች ለሆነ ሕይወት ከዳረገው ከዚህ የእስር ሕይወት ሕግን በመፈጸም መውጣት እንዳልቻለ ይናገራል። የእግዚአብሔር ሕግ የሚያዘውን ትእዛዝ በመፈጸም ለመኖር ባደረገው ጥረት ጳውሎስ በራሱ ሕይወት ያየውን ሲናገር እንዲህ ይላል። የማደርገውን አላውቅምና ይላል ቁጥር 15 ላይ የምጠላውን ያናደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም ይላል። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ ይላል። በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንሁ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ይላል ጳውሎስ። ጳውሎስ የሚናገረውን ነገር ሰዎች ልብ ብለው ቢመለከቱት እግዚአብሔርን ለመታዘዝ የሚፈልጉ፣ እግዚአብሔርን መስለው መኖር የሚፈልጉ፣ እግዚአብሔርን ሕግ በመታዘዝ እግዚአብሔርን ደስ አሰኝቶ መኖር የሚናፍቃቸው ሰዎች ሁሉ በሕይወታቸው የሚያዩትን ነገር እንደሚናገር እናያለን። ጳውሎስ ከላይ ባሳየኋቸው ባነበብኩት ቃል ውስጥ የሚናገራቸውን እስኪ ተራ በተራ ልብ ብለን እንመልከታቸው። ጳውሎስ የማደርገውን አላውቅም ይላል። ይህንን የሚለው ጳውሎስ የሚጠላውን ማድረግ የማይፈልገውን በማድረጉ ነው። አያችሁት? የሚጠላውን ነገር ያደርጋል፣ የማይፈልገውን ነገር ያደርጋል። ስለዚህ ጳውሎስ የማደርገውን አላውቅም ይላል። እንዲህ የመሰለ ነገር የሚታወቀው እግዚአብሔርን እየታዘዙ ከልባቸው ሊኖሩ የሚወዱ ሰዎችን አቋም ነው እንጂ የሚያሳየው ራሳቸውን ለኃጢአት አሳልፈው የሰጡ ሰዎች ንግግር አይደለም። ይሄ ኃጢአት ለማድረግ እየወደደ እያቀደ ራሱን ለኃጢአት እየሰጠ የሚኖር ሰው ጳውሎስ የሚለውን ማለት አይችልም። ምክንያቱም ያ ሰው የፈለገውን የወደደውን የመረጠውን ነው የሚያደርገውና። ጳውሎስ እያለ ያለው መንፈሳዊና ቅዱስ የሆነውን የእግዚአብሔርን ሕግ ለመታዘዝ እየፈለገ ሳለ ማድረግ የማይፈልገውን የሚጠላውን ማድረጉን ነው የሚያሳየን። የማደርገውን አላውቅምና የምጠላውን ያናደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም ሲል ከራሱ ቁጥጥር ውጪ የሆነ ሌላ ነገር እንደሚያስቸግረው ያሳየናል። ምክንያቱም የሚወደው ማድረግ የሚፈልገው የእግዚአብሔርን ሕግ መንፈሳዊ ጻድቅ ቅዱስ የሆነውን ሕግ መታዘዝ ነው። ነገር ግን ያንን መታዘዝ እየፈለገ ግን የማይወደውን ነገር ሕጉ የማይፈልገውን ግን ሲያደርግ ግን በሚያይበት ጊዜ ያንን የማደርገው አሁን እኔ አይደለሁም እስከ ማለት ሲደርስ እናያለን። ያንን ማድረግ አለመቻሉ ውስንነቱ ይታወቀዋል። ከራሱ ቁጥጥር ውጪ የሆነ ሌላ ነገር እንደሚያስቸግረው ያያል። ይህ ችግር ከምን የተነሳ ነው የመጣው? የችግሩ ዋና ምንጭ ምንድን ነው? ጳውሎስ ምን ያስተምረናል? ጳውሎስ ከዚህ ሁኔታ በመነሳት የተረዳውን ሲናገር ከላይ ባነበብኩት በዚሁ በሮሜ 7 ላይ ከቁጥር 16 እስከ 18 እንዲህ ይላል። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና፣ መልካሙን ግን ማድረግ የለኝም ይላል። ውድ አድማጮች፣ ጳውሎስ በዚህ ክፍል በግልጥ የሚያስቀምጥልንን እውነት በሌሎች ስፍራዎች በተለያየ መንገድ ያስተምረናል። ነገር ግን በዚህ ክፍል በሚያስደንቅ ሁኔታ ታላላቅ እውነቶችን ያሳየናል። ሕጉ የሚያዘኝ መልካም ነገር ነው ያለ የሕጉን መልካምነት ያበስርልናል። እኔም ያንን ለማድረግ የምፈልግ ሰው ነኝ ይላል። ፍላጎት እንዳለው እሱም የሕጉን በጎነት የሚወድ እንደሆነ ይሻል። ሕጉ የሚያዘውን መልካም ነገር እንዳላደርግ ግን የሚያደርገኝ በእኔ ማለት በስጋዬ በጎ ነገር የለም ይላል። ጳውሎስ ይህንን በማለቱ ምንድን ነው የሚያስተምረን? ምንድን ነው የሚናገረው? ይህንን በመላ ወይም በይመስላል መንገድ የተናገረው አይደለም። ግራ ገብቶት መፍትሄው ወይም ችግሩ ምን እንደሆነ መለየት አቅቶት የሚናገር ሰው ቋንቋ አይደለም። ምክንያቱም እንደዚህ ይላል፣ በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ይላል። የሚረዳው የሚያውቀው ነገር አለ። በስጋ ውስጥ በጎ ነገር እንደሌለ ይታወቀዋል። ፈቃድ አለኝና መልካሙን ግን ማድረግ የለኝም ይላል። በዚህ ምክንያት ጳውሎስ ያስተዋለውን የተረዳውን እውነት እንደሚናገር እናውቃለን። በስጋ ውስጥ በጎ ነገር ፈጽሞ ሊኖር እንደማይችል ጳውሎስ ብቻ ሳይሆን ቅዱሱ መጽሐፍ በተደጋጋሚ በብሉይም በሐዲስም ያስተምረናል። ልብ ብለን ብናስተውል በስጋ ውስጥ በጎ ነገር የለም ማለት ምን ማለት እንደሆነ ጆሮ ያለው ይስማ። በስጋ ውስጥ በምንም አይነት ሁኔታ ማንም ሰው በየትኛውም አይነት መንገድ ከስጋው ወይንም በስጋው በጎ ነገር ሊገኝ እንደማይችል ቁርጡን ሰው ማወቅ አለበት። ስጋን ከክፉ ክፉንም ነገር ከስጋ መለየት ለማንም አይቻለውም። ከቆሸሸ ልብስ በሳሙና እድፍን እንደምናስወግድ ከስጋ ክፋትን ማውጣት የምንችልበት ዘዴና ብልሃት ለሰው የለው። ስጋን ከክፉ ምኞቱና መሻቱ ጋር ተሰቀለ የሚልበት ምክንያት መጽሐፍ ቅዱስ ለዚህ ነው። በሮሜ ምዕራፍ 8 ቁጥር 8 ላይ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም የሚለው ቃል አይመለከተኝም የሚል ማንም ስጋ ለባሽ ሊኖር አይችልም። ስለዚህ ጳውሎስ በዚህ በስጋዬ በጎ ነገር እንዳይኖር አውቃለሁና ካለ ይህ ታላቅ ሐዋርያ እኔና እናንተ እንዴት አንለም? ስለዚህ በስጋችን ውስጥ በጎ ነገር የለም፣ በስጋ ያለነው እግዚአብሔርን ደስ ልናሰኘው አንችልም። ጳውሎስ እግዚአብሔርን ደስ ሊያሰኝ በማይችል ስጋ ሕግን ታዞ ለመኖር ያደረገው ጥረት ያስተማረው ይህንን እውነት ነው። ጳውሎስ በዚህ ስጋ በጎ ነገር አይኖርም ሲል ይህ በጎ ያልሆነው ነገር ምንድን ነው? ይህንን በተመለከተ ጳውሎስ ከቁጥር 20 እስከ 23 ላይ ግልጥ በሆነ መንገድ ያስተምራል። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም ይላል፣ በእኔ የሚኖር ኃጢአት ነው እንጂ ይላል። እኔነታችን እግዚአብሔር ያንዳንዳችንን ሲፈጥረን ከመድር አፈር አባታችንና አዳምን ሲሰራው የሰው ልጆች ሁሉ በእግዚአብሔር አምሳል ነው የተፈጠሩት። እኔነታችን ተፈጥሯችን እግዚአብሔር ሲፈጥረን ኃጢአት የለንም። ኃጢአት ለሰው ልጆች ባዕድና ጠላት የሆነ ነገር ነው። በእኛ ወደኛ ጋር የመጣበትን ምስጢር ልናውቅ ይገባናል። ከተፈጥሯችን ጋራ እግዚአብሔር ከፈጠረው ፍጥረታችን ጋራ የተያዘ ነገር አይደለም። ነገር ግን ጳውሎስ ምን ይላል? በእኔ የሚኖር ኃጢአት ነው ይላል። እኔነታችን ጋራ ተደባልቆ ያለ እኛ ጋር የሚኖር ኗሪ ኃጢአት እንዳለ ይናገራል። ይህ ኃጢአት ከምንሰራው ኃጢአት የተለየ ነው። ይህ ኃጢአት የምንሰራውን ኃጢአት ሁሉ እንድንሰራ የሚያደርግ በእኛ ውስጥ ያለ የሚኖረው ኃጢአት ነው። በድርጊት የሚፈጸሙ ኃጢአቶችን የሚያሰራን። ስለዚህ ጳውሎስ ምን ይላል? በእኔ የሚኖር ኃጢአት ነው እንጂ ካለ በኋላ በቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ይላል። ስለዚህ መልካም ማድረግ ሲፈልግ ክፉ ነገር እንዲያደርግ የሚያደርገው ሌላ ሕግ በውስጡ እንዳለ ይናገራል። ይህ ሕግ ምንድን ነው? በውስጡ ያደረው የኃጢአት ሕግ ነው። የኃጢአት ሕግ ነው። ይሄ የኃጢአት ሕግ በብልቶች ውስጥ ሆኖ የመስራት ባህሪያቶቹን በሕግ መልክ ሲገልጠው እናያለን። ቁጥር 22 ላይ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና ይላል። በውስጡ ሰዌ በውስጡ መንፈሳዊነቴ የእግዚአብሔርን ነገር ማድረግ እፈልጋለሁ። ከዚህ ጋር ግን የሚጋጭ ነገር አለ ይላል ቁጥር 23 ላይ። ነገር ግን በብልቶቼ ከአይምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አለው ይላል። የእግዚአብሔርን ነገር ማድረግ እየፈለገ በአይምሮ ለእግዚአብሔር ሕግ መታዘዝ እየፈለገ በብልቶች ውስጥ ያለው አዳሪው ኃጢአት ኗሪው ኃጢአት ከሚፈጥረው ባህሪ የተነሳ ይሄ የኃጢአት ሕግ አይምሮን ሁሉ ይማርካል። ለኃጢአት ሕግ የማይማረክ አይምሮ ያለው ከወንድና ከሴት ፈቃድ የተወለደ አንድም ሰው የለም። ኃጢአት ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የሚለው ሁላችንን ይመለከታል። ስለዚህ ጳውሎስ ይሄ ኃጢአት በእኔ የሚኖር ብሎ የሚለው በብልቶቼ ባለ በኃጢአት ሕግ የሚማርከኝ ብሎ የሚለው ኃጢአት የአይምሮን ሕግ ሁሉ ማራኪ የሆነ ኃጢአት እንደሆነ ይናገራል። ልብ እንበል በቁጥር 20 ላይ በእኔ የሚኖር ኃጢአት ነው እንጂ ሲል፣ በቁጥር 22 ላይ ደግሞ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ አለው ይላል። ይህ ኃጢአት ልብ ብንል በእኛነታችን ውስጥ ያለ በብልቶቻችን ውስጥ ሆኖ የሚሰራ ኗሪ የሆነ ኃጢአት ሲሆን፣ መጽሐፍ ቅዱስ አሁን ባነበብኩላችሁ ክፍል እንደምናየው ጳውሎስ የኃጢአት ሕግ ብሎታል። የሚሰራ ነው። ይህ ኃጢአት ከአዳም የተወረሰ ኃጢአት ነው። ይህ ኃጢአት ሳይኖረው በሰው ልጆች መካከል የኖረው ኢየሱስ ክርስቶስ ብቻ ነው። ይህ ኃጢአት የለብኝም ማለት ማናችንም አንችልም። እንዲህ ብንል ራሳችንን እናስታለን። በቤተ ክርስቲያን ታሪክ እንዲህ የመሰለ ምንፍቅና ያስተማረ ሰው ፔላጂየስ የሚባል ሰው ነው። ፔላጂየስ ኃጢአትን ሕግን በመተላለፍ ብቻ ነው እንጂ ማየት ያለብን፣ ሰዎች ኃጢአት እንዲሰሩ የሚያደርግ ኃጢአት ከአዳም የወረሱት አለ ብሎ የማያምን ሰው ነው። የፔላጂየስ ምንፍቅና ትምህርት በብዙ ጉባኤዎች ተወግዞ በተለያዩ ጊዜያቶች ትምህርቱ የክህደት ትምህርት ሆኖ በቤተ ክርስቲያን ተወስዷል። በብልቶቻችን ውስጥ በስጋችን የሚያድር ኃጢአት አለ ይላል መጽሐፍ ቅዱስ። ይህ ኃጢአት ነው የስጋ ሥራ የተባሉትን በደሎች ሁሉ እንድንሰራ ምክንያት የሚሆነው። ከዚህ ኃጢአት የምንድነው እንዴት ነው ጥያቄው። ይህ ኃጢአት ነው የስጋን ሥራ እንግዲህ እንድንሰራ ከተባለ፣ እንግዲህ የስጋን ሥራ ከመስራት የምንድንበትን ምስጢር ማወቅ አለብን። ስጋችንን በማስተማር በልምድና በመከር ወይም በቆራጥ ወሳኔ ይህን ማድረግ አንችልም። እነዚህ ነገሮች መፍትያ ይሆኑንም። ከዚህ ኃጢአት የምንድንበትን ሁኔታ ማወቅ አለብን። ስጋችንን ከኃጢአት ኃጢአትንም ከስጋችን ለማውጣት የተደረገ አንዱን ከሌላው የሚለየ እርምጃ ሳይሆን የተወሰደው ስጋችንን በመስቀል ላይ ነው። ጌታችን ከስጋና ኃጢአት ያዳነን በመስቀል ላይ ሰቅሎ ነው። ስጋችንን ከኃጢአት እኛን ያዳነን በገላትያ ምዕራፍ 5 ቁጥር 24 ላይ ይሄንን እናያለን። የክርስቶስ ኢየሱስም የሆኑት ስጋን ከክፉ ምኞቱና ከመሻቱ ጋራ ከክፉ ምኞት መሻቱና ከምኞቱ ጋራ ሰቀሉት የሚለው ቃል የተጻፈው። ስለዚህ ክፉ ነገር በስጋ ይኖርም የተባለውን ከስጋ በመለየት ሳይሆን ስጋን ከነመሻቱ አደረበት ከተባለው ኃጢአት ጋራ አድራሻው መስቀል እንደሆነ መጽሐፍ ቅዱስ ያስተምረናል። ለምን ይሄ ሆነ? በብሉይ ኪዳን ይቀርቡ የነበሩ መስዋዕቶች በሙሉ ስጋ ለሰራው ኃጢአት ይቀርቡ ነበር እንጂ ኃጢአት የሚሰራውን ስጋ ከኃጢአት ሊያድኑ በሚችሉበት መንገድ አልቀረቡ። በአንጻሩ ውድ ወገኖቼ ጌታችን ኢየሱስ ክርስቶስ እኛን የሰው ልጆች ግን ሊያድነን ወደዚህ ዓለም ሲመጣ እኛን ከኃጢአት ያዳነን ስጋን በመስቀል ላይ ሰቅሎ እንደሆነ መጽሐፍ ቅዱስ ያስተምረናል። በዕብራውያን መጽሐፍ ውስጥ በምዕራፍ 10 ላይ የጌታችን ኢየሱስ ክርስቶስን መስዋዕትነት ከብሉይ መስዋዕቶች ጋር ያወዳደረ የእግዚአብሔር ቃል ያስተምረናል። ቁጥር 3 ጀምሮ አነባዋለሁ። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ይላል። ታዲያ ምን ተቻለ? ስለዚህ ወደ ዓለም ሲገባ ኢየሱስ ክርስቶስ ማለት ነው መስዋዕትንና መባን አልወደድህም ስጋን ግን አዘጋጀህልኝ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህ ላደርግ መጥቻለሁ አልኩ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአት የሚሰዋ መስዋዕትን አልወደድህም በርሱም ደስ አላለህም ብሎ እነዚህ እንደ ህግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህ ላደርግ መጥቻለሁ ብሏል። ሁለተኛው ሊያቆም የፊተኛውን ይሽራል ይላል ብሉይንና አዲስን ሲያነጻጽር። ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቀረብ ተቀድሰናል ይላል። የደህንነታችን ምስጢር ያለው ጌታ ኢየሱስ ክርስቶስ ስጋውን በመስቀል ላይ በሰቀለበት ጊዜ ኃጢአትን ከስጋ ስጋንም ከኃጢአት የሚለይ ሞት እንደሞተ መጽሐፍ ቅዱስ ያስተምረናል። ይህንን ያደረገበትን ምስጢር ስንመለከት በሮሜ ምዕራፍ 8 ላይ በሚደንቅ አይነት ጥልቅ በሆነ ጥበብ ሐዋርያው ጳውሎስ አስቀምጦልን እናያለን። በምዕራፍ 8 ላይ ይህንን ጉዳይ ስንመለከት ጳውሎስ ሊታዘዘው ያቃተው ሕግ እና ስጋ ተነጻጽረው ቀርበዋል። ምዕራፍ 8 ቁጥር 3 እና 4 ላይ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ይላል። ጳውሎስ ሊታዘዘው እየፈለገ ሊታዘዘው ያልቻለውን ሕግን አስመልክቶ ደካማ ሆኗል ሕግ ይላል። ከምን የተነሳ? ጳውሎስ በስጋ የበጎ ነገር አይኖርም ብሎ ስላለ ከስጋ የተነሳ ደክሟል ማለት ነው። ስለዚህ እግዚአብሔር ምን አደረገ? የገዛ ልጁን በኃጢአተኛ ስጋ ምሳሌ ቅድም ባነበብኩት በዕብራውያን ምዕራፍ 10 መሰረት ስጋ አዘጋጀለት ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል ይላል። ምንድነው ልኮ ያደረገው? ጳውሎስ በስጋው ውስጥ ካደረው ኃጢአት የተነሳ በስጋው ውስጥ ካለ ክፋት የተነሳ ህግን ለመታዘዝ አልቻለም። የእግዚአብሔርም ህግ ስጋዊ ሰዎችን መንፈሳዊ ማድረግ አልቻለም። ስለዚህ ከስጋ የተነሳ ህግ ደክሞ መፈጸም ያልቻለው ነገር እግዚአብሔር ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል ይላል። ጳውሎስ ሊታዘዘው ያልቻለውን ስጋ ከስጋ የተነሳ ሊታዘዘው ያልቻለውን ህግ እግዚአብሔር ሰዎች ልጆች በዚህ ለሚቸገሩበት ነገር ልጁን በኃጢአተኛ ስጋ ምሳሌ ልኮ አድርጓል ይላል። ይህ ጥልቅ ምስጢር ነው። ጌታ አምላክ ቢፈቅድልኝ ይሄንን በደንብ ለማሳየት እሞክራለሁ። ስለዚህ በዚህ ክፍል ውስጥ እግዚአብሔር ምንድነው ልኮ ያደረገው ብለን ብንል እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንም መላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። እግዚአብሔር ኃጢአትን ሲኮነን ስጋንና ኃጢአትን በማይለይበት አይነት ሁኔታ እግዚአብሔር ይሄንን ድንቅ ነገር ኃጢአትን በስጋ የመኮነን ሥራ በመስቀል ላይ እንደሰራ እንመለከታለን። ብዙ ጊዜ ምሳሌ በዚህ ሳቀርብ አንድ ካርቤት ቢቆሽሽ እናጥበዋለን። ቫኪዩም አርገን እንቢቢለን አጥበነው እንቢቢለን በፕሮፌሽናል ሻምፑ አጣቢዎች አሳጥበን እንቢቢለን ካርፔቱን እናወጣዋለን። እግዚአብሔር በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ለሰው ልጆች ያመጣው ሕይወት በስጋ መኖርን የሚያስቀር በመንፈስ ቅዱስ ኃይል የሚያኖር ሕይወት እንዳመጣ እንመለከታለን። ለዚህ ነው በመግቢያ ላይ ያነበብኩላችሁ ቃል እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በስጋ በክርስቶስ ኢየሱስ ያለው የሕይወት መንፈስ ግ ከኃጢአትና ከሞት ግ አርነት አውጥቶኛልና። ይህንን ምስጢር በቀጣይ ሁኔታ በሰፊው ላስተምር። እግዚአብሔር ይርዳኝ። እናንተንም ይህን እንድታዳምጡ እግዚአብሔር ይርዳችሁ። ሰማችሁትን ሁሉ ለደህንነት ያርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።